ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ የካቲት 8 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሐተታ አለን። የካቲት 6644 ዓመት ሞላው። ይህንን በሚመለከት የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዲሞክራሲያ ለዳግማዊ የካቲት ህዝባዊ አመጽ እንነሳ በሚል ርዕስ የቀረበውን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
የወያኔው ድርጅት ተላላኪና አሽከር ተብሎ ሲጠራ የቆየው ጠቅላይ ሚኒስትር ተብየው ኃይለማርያም ደሳለኝ ከፓርቲው መሪነትና ከጠቅላይ ሚኒስትር ስልጣን የለቀቀ መሆኑን በወያኔ የመገናኛ አውታሮች አማካይነት በቀጥታ ባስተላለፈው የቪዲዮ መልእክት ገልጿል። የስልጣን መልቀቂያውን ጥያቄ የወከለው ድርጅት ደህዴአድና የኢህአዴግ ስራ አስፈጻሚ ኮሚቴዎች የተቀበሉት መሆኑን ገልጾ የወያኔው ጭምብል ድርጅት ምክር ቤትና የወያኔው ፓርላማ ጥያቄውን ተቀብሎ እንደሚያጸድቁት ያለውን ተስፋ ገልጿል። ይህ እስከሚሆን ድረስም ቦታውን ይዞ እንደሚቀጥል ጠቁሟል። ኃይለማርያም ከስልጣን ለመሰናበቱ ምክንያት ምን እንደሆነ ሲገልጽ በአገሪቱ ውስጥ የተከሰተው አሳሳቢ ሁኔታ እልባት እንዲያገኝ የመፍትሄው አካል ለመሆን በመፈለጉ መሆኑን ገልጾ ስልጣን የለቀቀው በገዛ ፈቃዱና ፍላጎቱ እንደሆነ አብራርቷል። ኃይለማርያም ደሳለኝ ምክትል ጠቅላይ ሚኒስትር ሆኖ በወያኔ የተሾመው ከ2002 ምርጫ በኋላ ሲሆን መለስ ዜናዊ ታሞ ከሞተ በኋላም በመስከረም 2004 ዓ.ም የጠቅላይ ሚኒስትርነቱ ስልጣን የወሰደ መሆኑ ይታወቃል። ኃይለማርያም ምንም እንኳን የወያኔ ታማኝ አሽከር በመሆን ለመስራት የሞከረ ቢሆንም የጠቅላይ ሚኒስትርነቱ ስልጣን በያዘበት ወቅት ብዙዎቹ የወያኔው ድርጅት ባለስልጣኖችን ያላስተሰተ መሆኑና በስሩም 3 ምክትል ጠቅላይ ሚኒስትሮች እንደተሾሙበት ይታወቃል። ባለፉት ጥቂት ዓመታት ኃይለማርያም የወያኔ ባለስልጣኖችን ፍላጎት ሲያሟላና ትዕዛዛቸውን ሲያከብር የቆየ ቢሆንም ዋናዎቹ የወያኔ ባለስልጣኖች ግለሰቡ ስልጣኑን እንዲለቅ ከፍተኛ ግፊት ሲያደርጉበት እንደነበር ይፋ ባልሆነ መንገድ ሲሰራጩ ከነበሩ ዜናዎች ማወቅ ይቻላል። ኃይለማርያም ስልጣን ለመልቀቅ ጥያቄ ያቀረበው በራሱ ፍላጎትና ፍቃድ ነው ቢልም ግፊቱ ችሎታ የለህም ልቀቅ በማለት በፊት ለፊት ከሚናገሩ የወያኔ ባለስልጣኖች እንደመጣ ውስጥ አዋቂዎች እየተናገሩ ይገኛሉ። ኃይለማርያም ከስልጣኑ ከተነሳ በወያኔው ህግ መሰረት የሚተካው በምክትል ጠቅላይ ሚኒስትር ቦታ ያለው ደመቀ መኮንን ሲሆን ኃይለማርያም ግን የኢህአዴግ ምክር ቤት ተሰብስቦ ሌላ ጠቅላይ ሚኒስትር እስኪመርጥ ድረስ በቦታው ላይ እንደሚቆይ ተናግሯል። ማን ይተካው የሚለውን ጥያቄ ለመመለስ ከመላመት በስተቀር ትክክለኛ መልስ መስጠት የሚያስቸግር ቢሆንም ወያኔ የተፋፋመ በመሄድ ላይ የሚገኘውን ህዝባዊ እንቅስቃሴ ለመከታተል ከፍተኛ ወታደራዊ መኮንኖች የሚገኙበት ጊዜያዊ አደራ መንግስት በሚል ሽፋን አቋቁሞ ያስቸኳይ ጊዜ አዋጅ ሊያውጅ ይችላል የሚሉ መላምቶች እየተሰራጩ ናቸው። ለማንኛውም ሐሙስ ደህዴን እና ኢህአዴግ ማዕከላዊ ኮሚቴ የሚባሉት የሚሰበሰቡ መሆናቸው የተነገረ ሲሆን አርብ የወያኔው ፓርላማ አስቸኳይ ስብሰባ የጠራ መሆኑ ታውቋል። የኢህአዴግ ተብዬው ምክር ቤት በአስቸኳይ የተጠራ መሆኑን አንዳንድ ወገኖች ቢጠቅሱም መቼ ሊሆን እንደሚችል ግን አልታወቀም። የወያኔ የሚኒስትሮች ምክር ቤት አርብ ተሰብስቦ የአስቸኳይ ጊዜ አዋጅ ለማወጅ እቅድ እንዳለ ከውስጥ አዋቂዎች ለማወቅ ተችሏል። በንጉሱ ዘመን ጠቅላይ ሚኒስትር አክሊሉ ሀብተ ወልድ ስልጣን የለቀቁት ከ1966 ህዝባዊ እንቅስቃሴ በኋላ መሆኑ ሲታወቅ ከየካቲት 5 ጀምሮ በአገሪቱ የተለያዩ ክፍሎች የተቀጣጠለው አመፅ ኃይለማርያምን ስልጣን እንዲለቅ ማድረጉ ታሪክ ራሷን ትደግማለች የሚለውን አባባል ትክክለኛነት ይገልጻል። ሰሞኑን ለሶስት ቀናት የተጠራው የገበያና የሥራ ማቆም አመፅ ቀጥሎ ያለ መሆኑ ታውቋል። ሐሙስ የካቲት 8 ቀን በቡራዩ፣ ቦዲሶ፣ በነቀምት፣ በጅማ፣ በአረማያ ወዘተ ገበያም፣ መደብሮችም፣ ትምህርት ቤቶችም፣ ሌላ መስሪያ ቤቶችም ተዘግተው መዋላቸውን ተገንዝበናል። ትናንት የተጀመረው የወልቂጤ ከተማ ህዝባዊ እንቅስቃሴ እስከዛሬ መቀጠሉን ከአካባቢው ከደረሰ መረጃ ለማወቅ የተቻለ ሲሆን ዛሬ እስከ ግማሽ ቀን በከተማዋ ሙሉ በሙሉ ምንም አይነት የተሽከርካሪ እንቅስቃሴ አለመኖሩን፣ ሆቴሎችና መደብሮች ተዘግቶ መዋላቸውን ማወቅ ችለናል። ትናንትና ሌሊት በተቃዋሚ ዜጎች የተዘጋውን መንገድ ለመክፈት የአካባቢው የፖሊስና የወያኔ የስለላ ሰራተኞች ሞክረው በህዝባዊ ተቃውሞ በመክሸፉ ዛሬ ከተማዋን አቋርጦ በሚያልፈው መንገድ ላይ ምንም አይነት የተሽከርካሪ እንቅስቃሴ አለመኖሩን መገንዘብ ተችሏል። ዛሬ እኩለ ቀን ላይ በወልቂጤ ወያኔ በሁለት አቅጣጫ ማለትም ከጦላይና ከአዲስ አበባ አርመኒዮን የአጋዚ ጦሩን በማዝመት የተኩስ ሩምታ ከፍቶ በበርካታ ዜጎች ላይ ጉዳት አድርሷል። ይህ ዘገባ እስከ ተጠናቀረበት ድረስ አንድ ወጣት መገደሉና ለጊዜው ቁጥራቸው የማይታወቅ ዜጎች መቁሰላቸውን ታውቋል። ሸዋሮቢት ተቃውሞ የተቀጣጠለ ሲሆን ከአጋዚ ጦር ጋር ግጭት ተፈጥሮ ሶስት የአጋዚ ወታደሮች የተገደሉ መሆናቸው ይነገራል። በትናንትናው ምሽትም ለአቶ በቀለ ገርባ አቀባበል አድርገው ከአዳማ የተመለሱ ወጣቶች አዲስ አበባ ሲደርሱ በወታደሮች ተይዘው የታሰሩ መሆናቸውን የደረሰን ዜና ይገልጻል። ለረጅም ዓመታት ያለ ጥፋታቸው በወያኔ አርነት ትግራይ እስር ቤት ሲሰቃዩ የነበሩ ዜጎች በሰሞኑ ህዝባዊ አመፅ አማካይነትና ግፊት መፈታታቸው ያስደሰተው ህዝብ በየቦታው ደስታውን እየገለጸ ሲሆን በአሁኑ ወቅት እስር ቤት የሚገኙ ከአርባ እስከ ስልሳ ሺህ የሚገመቱ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱ ከያቅጣጫው ጥሪ እየቀረበ መሆኑ ታውቋል። በወልቃይት የማንነት ጥያቄ ምክንያት በተነሳው ህዝባዊ አመፅ በእስር ቤት እየተሰቃዩ ያሉት እንደ ትዕግስት ይርጋ በትናንትናው ዕለት ከሌሎች ጋር መፈታት ሲገባቸው ፍርድ ቤት ሲጉላሉ እንደነበር ማወቅ ተችሏል። ወያኔ በቆየበት 27 ግፈኛ ዓመቱ የሥልጣን ዕድሜ በብዙ ሺህ የሚቆጠሩ እስረኞቹን በተለያዩ እስር ቤቶችን የጉድጓድ ማፈኛዎች እየተሰቃዩል ሲሆን ወያኔ ሥልጣን ላይ ሲቆናጠት ይዞት ወደ ትግራይ የወሰዳቸው በተከታዮቹም ዓመታት ከየቦታው አፍሶ የወሰዳቸው መዳረሻቸው የጠፉ የሀፓ አባላትና አመራር በወያኔ እስር ቤት ውስጥ እየተሰቃዩ ካሉ መካከል ናቸው። ጸጋዬ ተብተራው፣ ይስሐቅ ደብረ ጽዮን፣ በለጠ አመሃ፣ ስጦታው ሁሴን፣ አበራሽ በርታ ወዘተ ይገኙበታል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ሮብ የደቡብ አፍሪካው ጃኮብ ዙማ ስልጣናቸውን መልቀቃቸውን የገለጹ ሲሆን ሐሙስ የካቲት 8 ቀን 2010 የደቡብ አፍሪካ ምክር ቤት አዲሱን የፓርቲ መሪ ሚስተር ሲሪል ራማፎሳን የአገሪቱ ፕሬዚዳንት አድርጎ መርጧቸዋል። በምክር ቤት የሌሎች የተቃዋሚ ፓርቲ አባላት እጩ ባለመቅረባቸው ምክንያት ራማፎሳ ብቸኛ ተወዳዳሪ ነበሩ። ራማፎሳ በፓርላማው ከተመረጡ በኋላ ባደረጉት ንግግር የደቡብ አፍሪካን ሕዝብ ምሬት ውስጥ ላለመክተት የተቻለኝን ያህል እጥራለሁ፣ ሙስናን በቅርብ የምከታተል ስራዬ ይሆናል ብለዋል። በደቡብ አፍሪካ ብሔራዊ ምርጫ የሚካሄደው በሚቀጥሉ ዓመት ሲሆን እስከዚያው በስልጣን ላይ ይቆዩ ተብሏል። የዚምባብዌው የተቃዋሚ ፓርቲ የነበሩትና የቀድሞ ፕሬዚዳንት የሙጋቤ ዋና ተቀናቃኝ የነበሩት ሚስተር ሞርጋን ሳቫንግራይ ባደረባቸው የካንሰር ህመም ምክንያት በ65 ዓመታቸው በደቡብ አፍሪካ ከተማ ጆሃንስበርግ ውስጥ አርፈዋል። እሳቸው በማረፋቸው ምክንያት የተቃዋሚ ፓርቲ ችግር ላይ እንደሆነ ብዙዎች እየተናገሩ ይገኛሉ። ሟቹ ይመሩት የነበረው ሙቭመንት ፎር ዲሞክራሲ ቼንጅ የተባለው ፓርቲ ምክትል ፕሬዚዳንት ኔልሰን ቻሚሳ ባደረጉት ንግግር የፓርቲው መሪ ቢሞቱም ፓርቲው በደህና ሁኔታ ላይ እንደሚገኝ ተናግረዋል። በቅርቡ ሙጋቤን የተኩት የዚምባብዌ ፕሬዚዳንት ምናንጓጓ ለሟቹ ቤተሰቦች የሐዘን መግለጫ ያስተላለፉ ከመሆናቸውም በላይ በ2011 የሚካሄደው ጠቅላላ ምርጫ ነጻና ርትዋዊ ይሆናል በሚል ማረጋገጫ ሰጥተዋል። ለዛሬ ያለን ዜና እዚህ ላይ ተጠናቀቀ። Thank you.
ይድረስ ይድረስ ለአቶ መለስ ዜናዊ የሬሳ ሳጥን አቶ ኃይለ ማርያም ደሳለኝ እውቁ የሬሳ ሳጥን ምን አይነት ዘመን ነው ይሄ? የርሶ ዘመን የዘመኖች መሽገር የሬሳ ሳጥኑን ሰውነት ቀብቶት አቶ አሰኞት ጀመር። አቤት ያላህ ነገር በጣም አስገራሚ ይሄው ያሳየናል የሙት ቃል አቀባይ የሬሳ አስተርጓሚ። አቶ የሬሳ ሳጥን እስኪ ልጠይቆት ከምን እንጨት ይሆን አምላክ የፈጠሮት? በአጋዚ ሳንጃ ሕፃን ተሰልትሎ ፊት ለፊቶ ሲሞት ሰውነት ተቀብቶ የማይዘገንኑት የማይሰቀጥጡት ይድረስ ለአቶ መለስ ዜናዊ የሬሳ ሳጥን አቶ ኃይለ ማርያም ደሳለኝ። ከአራት ኪሎ ግቢ ከተቆፈሱበት የኢትዮጵያን ልጆች ሕይወት ካጠፉበት ኤዲያ ለእርሶኛን ጨነቅን ባኮ ይለመኑ ፈጥነው ጉድጓድ ይግቡ ክፉ ነው ዘመኑ። አረ ከምን ይሆን? አረ ከምን እንጨት ይሆን እርሶ የተጠረቡት? በሬሶች ታጅበው ታቅፈው የሚኖሩት ከሳጥንም ሳጥን አዎ የሬሳ ሳጥንም በጣም የታደሉ መለስን ትን ሲሎት ውስጡ ባሉ ሰዎች አዎ ይስላል። ከሳጥንም ሳጥን አዎ የሬሳ ሳጥን በጣም የታደሉ መለስ ትን ሲሎት ውስጡ ባመቋቸው ሰዎች ይስላል። አቶ ኃይለ ማርያም ደሳለኝ የእርሶን ሳጥንነት በእጅግ የሚገርመው ታቀቡት ሬሳ ጋር መክረው እየዋሉ መክረው ማደሮ ነው። ይህን ጥንካሬ ድፍረትና ብስለት መቼ ሆነ ያገኙት? ሰይጣነ በረከት አቶ ኃይለ ማርያም ደሳለኝ እባኮን በርሶ ሞት ተዳፈሬን ባይሉኝ የመጨረሻውን ይህን ልጠይቁን። ማርያም እኮ ማርያምን እንዴት ቢክዷት ነው ስሟን አስጨብጠ ኃይል የነፈገችው? የፈጣሪ አለ ከምን እንጨት ይሆን እርሶ የተጠረቡት የሬሳ ቃል አቀባይ ሆኖ የሚሰሩት? ከአራት ኪሎ ግቢ ሬሶች ሳጥን ውስጥ እርሶን የሚለዩት ሬሶችን ሰብስበው ውይይት ሲያደርጉ ተሰይመው ችሎት። አቤት የአምላክ ሥራ በጣም አስገራሚ ይሄው ያሳየናል የሙት ቃል አቀባይ የሬሳ አስተርጓሚ። ምን አይነት ጊዜ ነው የጊዜ ጠንጋራ የሬሳ ሳጥኑን አንት ብሎ ያስጠር? አዎ ይድረስ ለአቶ መለስ ዜናዊ የሬሳ ሳጥን አቶ ኃይለ ማርያም ደሳለኝ። ምን አይነት ዘመን ነው ይሄ የእርሶ ዘመን የዘመኖች መሽገር የሬሳ ሳጥኑን ሰውነት ቀብቶት አቶ አሰኞት ጀመር? አዎ ይድረስ ለአቶ ኃይለ ማርያም ደሳለኝ እውቁ የሬሳ ሳጥን። አቤት ያላህ ነገር በጣም አስገራሚ ይሄው ያሳየናል የሙት ቃል አቀባይ የሬሳ አስተርጓሚ እውቁ የሬሳ ሳጥን። I'll go to the hospital.
ወደዋይ ስቁ የዋሾች ዘመቻ ትግልን እየጎዳ ነው። ወያኔ በውሸት ላይ ቆሞ ዋሽቶ ቀጥፎ ለስልጣን የደረሰ ጉድ ነው። ውሸትና ወያኔ ተወራራሽ ናቸው። በዚህም የሚያጅቡት ራሳቸውን ተቃዋሚ የሚሉ ክፍሎችም ከመወያኔ እንዲሉ ቅጥፈቱን ተያይዘውታል። ያልተዋጉትን ጦርነት ተዋጋን፣ ነፃ ያላወጡትን መሬት ተቆጣጠርን፣ ብረት ለበስ ብርጌዳችን ወያኔን አጠቃ፣ እስር ቤትን ሰብሮ ብዙዎችን አስለቀቀ። ስልታችን ሳይንሳዊና ረቂቅ ስለሆነም ከኛም ከወያኔም አንድም ሰው አልሞተም ወዘተ በሚል የቅዠት መግለጫ ያደነቁሩናል። እውነት እነዚህ ቡድኖች እስከዚህ ድረስ ዘቅጠው ውሸትን አራገቡ ወይስ በስማቸው ወያኔ መግለጫ እያወጣ ነው የሚያዋርዳቸው ብለን መጠየቅም ተገደናል። ፈንድቶ ሰው የማያጠቃ ቦምብም ወረወርን ሲሉን ነበር። ወያኔ የፖለቲካ እስረኞችን እንፈታለን ባለ በማግስቱ ያልተፈረደባቸውን ማለታችን ነው አለ። ትግሉ ሲጠነክርበት ደግሞ የተፈረደባቸውንም መፍታት ተገደደ። እነ ኮሎኔል ደመቀ፣ ንግስት ይርጋና፣ አበራሽ በርታ፣ ወንዱ ሲራክ ደስታ፣ ኢዮብ ተቀባ፣ ታምራት ግዛቸው፣ አዱኛ፣ ለማ መኮንን፣ ተስፋዬ ከበደ ወዘተ ኢህአፓ ተብለው የታሰሩ ለዓመታት ታስረው የቆዩ ምነዋ ሳይፈቱ ቀሩ። በዝዋይ ቄሊንጦ፣ ደደሳ፣ ብር ሸለቆ፣ ከመቀሌና በወልቃይት በረሃ በአዲስ አበባ ምስጢር እስር ቤቶች ያሉትስ? ባለፈው ሰሞንም ከትግራይ እስር ቤቶች እስረኞች በሌሊት ተወስደው ባልተገለጸ ቦታ ተቀበሩ የተባለው ይፈቱ ሲባል በእጃችን የሉም ለማለትስ ሲሆን፣ ወያኔ እስረኛ ሲፈታ አዲስ እስረኛ ያጉራል። ይባስ ብሎ ዜጎችን እየገደለ ነው። ስለዚህ ተሻሻልኩ ምህረት አደረግኩ ብሎ ቅጥፈቱን ሲያራግብ ማንስ አጥፍቶ ነው አንተንም ምህረት ሰጪ ያደረገህ ልንለው ይገባል። የሐሰት ኑዛዜ አድርጋችሁ አጥፍተናል በሚል ፈርሙልኝ የሚለውም የቆራጥ እስረኞችንም ቢታ ማግኘቱም ተገቢ ነው። ባጭሩ በውሸቱ ሳንደለት የተጀመረውን ትግል እስከ መጨረሻው መግፋት፣ ሁሉም የፖለቲካ እስረኞች እንዲፈቱ መግፋት መቀጠል ግዳጃችን መሆኑን መረሳት የለበትም። ብለን ብለን ደምተን ተሰውተን እዚህ ደረጃ ደርሰናልና አሁን ለቀቅ ደከም የምንልበት፣ በተሸራረፈ ድል የምንረካበት፣ ወያኔን አንቀን ይዘነው እያለ የምንለቅበት ምንም ምክንያት የለም። ሞት ለወያኔ፣ ውድቀት ለወያኔ፣ መፈክሩ አልተለወጠም። በዚሁ ልክ የወያኔ ኮፒ ግልባጭ የሆኑ ተቃዋሚ ኃይሎች በሉን የሚሉትም ያው ውዥንብር መንዛታቸውን ቀጥለዋል። ወደ አገርን ጠቃሚ የህብረት ትግል ስንገባ ተሯሩጠው ህብረት መሰረትን እያሉ ባለፉት ዓመታት እዚህ ግቡ የማይባሉ ህብረቶች፣ ትብብሮች፣ ቅንጅቶችን ወዘተ መሰረትን ብለው ጋሬጣ ሲሆኑ ከርመዋል። ወንጀለኛው ሌንጮ ለታ ለምሳሌ ጥቂት ራሱን ከግንቦት ሰባቶች ጋር ህብረት መሰረትኩ ካለ በኋላ የወያኔ ተለጣፊ ኦህዴድ ህብረት ጠሪ ሆኖ ሲውገረገር በደቂቃ ወደ እሺ ተቀብለናል መግባቱን ሁሉ ታዝቧል። ህብረት የሚመሰረተው በአሜሪካና ሻቢያ ትእዛዝ ሳይሆን በአገር ወዳድ ድርጅቶች መሆን እንዳለበትም አላጣነውም። ህብረት ሲሉ ህብረት ስንል በሚልም አያሌ ጊዜ አስከፊ ቧልታቸው እንዲያከትም አሳስበን መክረን ነበር። 0 ሲደመር 0 በመሆኑ ሚዛን አልባ ቡድኖች ተባበርን ቢሉ ጥላ የማይጥሉ መሆናቸውንም በገቢር ለማየት ይችላል። የኦዴድ እርባና ቢስ ጮቤ ሶምሶማ በቀላሉ ሊያወናብዳቸው የሚችል ከሆነ ለሀገርስ ለወሳኙ ትግልስ ምን አስተማማኝነት አላቸው? ህብረት ለግንጠል አይደለም። ህብረት ህዝብን ለመከፋፈል ሊሆን አይችልም። ህብረት በጋራ ለወያኔ እጅ ለመስጠትና በሰላም ትግልና ድርድር ሽፋን የዘረኞች ቡችሎች ሊኮን መዘጋጀት ማለት አይደለም። ህብረት ኢህአዴግ ቁጥር 2 ለመሆን ወይም አሁን ላለው እስትንፋስ ለመረገስ መሆንም የለበትም። ተለማማጭ አልማጭ ተለጣጭ የገረቤቷን ድልህ ሟጣጭ ተብሏል። አገር ወዳዶችን በማራቅ ለባዳን ወይም ለወያኔና ፍልጣን ጠመኞች የሚያመች ተበብረና ሰብስብ ተብዬ የክህደት ጥርቅም ተቋም መመስረቱ ኢትዮጵያን መጉዳት ነው። ወያኔ ነጋጠባ ኢትዮጵያን ማዋረድና መጉዳት ተልእኮው ነውና አገራችንን የፈረንጆችና አረቦች የቻይና መጫወቻ እንዳደረጋት የሚታወቅ ነው። በደህንነታችን ተጠቅመው የሚባልጉብን የሚጫወቱብን ባዳንን አስተማርቶብን ባህላችንንም እያረከሱ ነው። ዛሬ በብዙ ቦታዎች የሚከሰሰው ኦክስፋም በተለየ እንግሊዙ በነበረው የረሃብ አደጋ ሽፋን ከኖርዌይ የቤተክርስቲያኖች ካውንስልና ከአሜሪካስ መስተጋብር እርዳታ ድርጅቶች ጋር በመተባበር ለወያኔ ሰፊ የገንዘብና የቁሳቁስ እርዳታን ለግሶ ነበር። ኢዴን ይባል ለነበረው ለነታምራት ላይኔም ተለጣፊ ቡድን ሚስተር እንዳይወጣ በሚል 100 ሺህ ፓውንድ ሲሰጥ ወያኔ ቦክስፋምና ሌሎች የተሰጠውን ወደ 100 ሚሊዮን ዶላር እርዳታ እህልና ስኳርም ሽያጭ በአሜሪካና በጀዳ ባንኮች ማስቀመጡንም አጋልጦ ነበር። ሰሚ አልተገኘም። ወያኔ ለስልጣን ሲበቃም ለወርደታችን ዋና መለያ የሆነውን የሳውዲ ዜጋ አላሙዲ ፈንጭባት በኢትዮጵያ ብሎ ለቆት ሲያዋርደን ሲበዘብዘንም ቀርሟል። በድህነት ተጠምደው መንገዳዳሪ ልጆችን እንረዳለን ያሉ የስዊሱ ቴርዶም ድርጅት ባልደረቦች ልጆቹን እንደደፈሯቸው ሲገለጽ ከነዚህ ለፍርድ የቀረበው አንድ ብቻ መሆኑንም አረሳነውም። ግብረሰዶም በአገራቸው ክልክል የሆነባቸው እንደነ ቻይና ገንዘብ አፍሰው ለአቅመ አዳም ያልደረሱትን ልጆችም እንደሚደፍሩ የራሳቸውንም መጠጥና ዳንስ ቤቶች እንደከፈቱ የሚነገረው ሀቅ ነው። እነዚህ ቦታዎች ጋር ቆመው የሚታዩት መኪናዎችም የውጭ ሀገር የእርዳታ ድርጅቶች አባሎች ለመሆናቸውም የወያኔ ፖሊስ ራሱ ያረጋገጠው ነው። ከማሊንዲ ኬንያ ባልተናነሰ ኢትዮጵያ የኮኬይን መሸጫና ማስተላለፊያ መሆኗስ ምን ሊባል ነው? እነ አዜብ አባዱላ፣ ባጫ ደበሌ፣ ስብሐት ነጋና በርካታ ከውጭ ሀገር የመጡ ትግሬዎች የጫቱ ንግድ ባለቤት መሆናቸውስ? ወያኔ የባህል አብዮት ስምሪትን ለወደፊቱ ጭኖብን እንዳለ መርሳትም የለብንም። ደርግ አውሬና ጭራቅ አገዛዝ ስለነበር ውሸትና ቱሪናፋነትን አስፋፍቶ እንደነበር አረሳንም። በጭካኔውም ፍርሃትን አንግሶ ለወያኔ ሰለባ እንዳደረገን ማንም አይክድም፣ የደርግ ቱልቱላዎችና ወንጀለኞች ካልሆኑ በቀር። ደርጎችና ጭፍሮቻቸው አሁንም እንደሚዋሹ ከሚናገሩትና ከሚጽፉት ለመታዘብ ችለናል። ያዳቆነ ሰይጣን እንዲሉ ጊዜ ለሁሉም ትምህርት አይሰጥም ነው፣ እንጨትም ይሸብታልም ነው። ወያኔ ሲዋሽ ዚያድ ባሬ ወረራ ሲያካሂድ አገር እንከላከል ብለን ደርግን ፈቃድ ጠይቀን ነበር ብሎ በስባት የእባብ ምላስ ሲናገር፣ ደርግ ደግሞ አገርን አስጠክቶና ያልሰለጠነ ጦርን ማግዶ አስፈጅቶ እያለ ኢህአፓ ታጠቅ ጦር ሰፈርን እንዲህ እንዲያደረገ ሶማሌን ረዳ ወዘተ በሚል ሲዘባርቁ እስከ ዛሬ አሉ። ኤርትራ የተፈጠረው ችግር በነበሩ ስርዓቶች የተፈጠረና የተባባሰ ለመሆኑ ምንም ክርክር ባያሻውም ይህንንም ለኢህአፓ ለማውረስ የደርግ ፋሽስቶች የሆኑ ወያኔና ጭፍሮቹ ሲራወጡ መታዘብም ተገደን ቆይተናል። ኤርትራን ለግንጠላ ያበቋት ፋሽስቶቹና ዘረኞቹ አዛውንት ጀነራሎችን የገደሉና ከአሜሪካ ተመሳስረው ያስገደሉ ሻለቆች ቅጥረኞች መሆናቸውንም እናውቃለን። አገሪቱን ገንጥሉልን ብሎ የተፈጠመው ስልጣን ያዡ ወያኔ ነው ወይስ በጎንደር ጎጃም በዱር በገደሉ በሱዳን ሳይቀር የተዘንበተበት ኢህአፓ? ወያኔን አንግሶ ያቆየውን ዘረኝነትና ፍርሃት ህዝብ አሽቀንጥሮ ጥሎ ህብረቱን አጠናክሮ ትግሉን አፋፍሞ ወያኔ ይወገድ ብሎ ሲነሳ ወያኔ ብርክ ቢይዘውም ይችን ሀብታም አገር በቀጣይ መቦጥቦጥ መዝረፍን ፈላጊ ነውና እስከ ለተሞቱ መንፈራገጡ እየታየ ነው። መንፈራገጥ ለመላላት እንጂ ለመነሳት ለማገገም አይጠቅምህም የሚለው ህዝብ ግን ትግሉን ከቶም አላበረደም። ትግሉ ከፍ ከፍ እያለና እየተፋፋመ እየተስፋፋም ነው። የድል ተስፋን እየሰጠን ነው። እዚህ ላይ ምሁር ተብዬዎች፣ ተቃዋሚ ተብዬዎች፣ ከወያኔ ስርዓት ተጠቃሚ የሆኑ ከርስ አምላኪዎች ሁሉ ይህ የህዝብ ግዝጋሴ በድል እንዳይጠናቀቅ በመፍጨርጨር ላይ ነው ያሉት። እስከ ትላንት በህዝብ ጠላትነት ጎራ ተሰልፈው የቆዩት ከመቀጽበት የህዝብ አለኝታ በሉን ሲሉ የሀገራችን ሰው እንደሚለው ሞኝህን ብላ ማለትም አስፈላጊ ግዳጅም ይሆናል። የልደቱ ክህደቱ ቧልት እንዳይደግሙብን መቼም መፍቀድ የለብንም። ወያኔ መዋሸቱና ማጭበርበሩ አይቆምም። አንስማው፣ አንመነው፣ አንወናበድለት። ተቃዋሚ ድርጅት ነን እያሉ ወቸጉድ የሚያሰኙንንም ተጋልጠዋልና ውሸታቸውን አናዳምጥ፣ ወግዱም እንበላቸው። እንደ ጆፊያ ሞራ በትግላችን ላይ እያንዣበቡ ለሻቢያና አሜሪካ ተልእኮ ለወያኔ ሊጠቅሙ ደፋ ቀና የሚሉ ናቸው። የዋሾች ግንብ ይፍረስ፣ ድራቸውም ይበጣጠስ። ህብረት በአገር ወዳድ ኢትዮጵያውያን ኃይሎች ብቻ። ድል ለጸረ ወያኔው የጋራ ትግላችን።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን።
ቅጽ 39 ቁጥር 4 የካቲት 2006 ዓመተ ምህረት ለዳግማዊ የካቲት ህዝባዊ አመጽ እንነሳ። የካቲት 66 አብዮታዊ እንቅስቃሴ በኢትዮጵያ ታሪክ ውስጥ ጉልህና ደማቅ ሚና ያለው ክስተት ነው።
ሁሉ ኢትዮጵያዊ ዝንታለም የሚያስበው የሚዘክረው ሁነት ነው። ያገዛዞች ጭቆናና ብዝበዛ መጠን እጅግ አድጎ ዜጎች መኖር የማይችሉበት ሁኔታ ሲከሰት የህዝብን ቁጣና ብሶት ያዘለ ህዝባዊ እንቅስቃሴ ሊፈነዳ እንደሚችል የህብረተሰብ ህግ ይደነግጋል። በዓለም ላይ አስከፊ አገዛዞችን ያርበደበዱና ከስልጣን ያስወገዱ ህዝባዊ እንቅስቃሴዎች በጣም በርካታ በመሆናቸው ዝርዝሩን ማቅረብ አስቸጋሪ ቢሆንም 19ኛውና በ20ኛው ክፍለ ዘመን የተከሰቱትን የፈረንሳይውና የሩሲያ አብዮቶች በ1989-90 ዓ.ም በምስራቅ አውሮፓ የነበሩት አምባገነን አገዛዞች ያስወገዱትን ህዝባዊ እንቅስቃሴዎች እንዲሁም 2010-12 የአረብ ጸደይ እንቅስቃሴ በሚል ስያሜ የተሰጣቸውና በተለያዩ የአረብ አገሮች ተቀጣጥለው አምባገነን አገዛዞችን ያስወገዱትን ህዝባዊ እንቅስቃሴዎች ላብነት መጥቀስ ይቻላል። በሀገራችን በየካቲት 66 የተከሰተው አብዮታዊ እንቅስቃሴ በዓለም ውስጥ ከነበሩት አብዮቶች የተለየ ባይሆንም በወቅቱ ለ50 ዓመታት ያህል ስር ሰዶ የነበረውንና ማንም ሊያነቃንቀው የማይችልና መለከታዊ ኃይል ነው ተብሎ ሲፈራ የነበረውን የአጼውን ስርዓት ገዝግዞና ዳክሞ ከስልጣን እንዲወገድ በማድረጉ በኢትዮጵያ ታሪክ ውስጥ አብይ ምዕራፍ ይዞ ይኖራል። ዘንድሮ 40 ዓመቱን ያስቆጠረው የካቲት 66 አብዮታዊ እንቅስቃሴ የተከሰተው በግብታዊነት ነው። እንቅስቃሴውን ቀደም ብሎ የተነበየ ወይም የገመተ አልነበረም። በኢህአፓ ዙሪያ የተሰለፉትና ሌሎች አብዮታዊ ኃይሎች በሂደቱ የጎላ አስተዋጽኦ ማድረጋቸው የታወቀ ይሁን እንጂ እንቅስቃሴውን ያቀደ ያቀነባበረ ወይም የመራ ኃይል ያልነበረ መሆኑ አከራካሪ አይደለም። ለዚህም ነው በግብታዊነት ፈነዳ የሚባለው። የእንቅስቃሴውን ወቅትና ሂደት የተነበየ አይኖር እንጂ ያልተጠበቀ አልነበረም። የኢህአፓ መስራች የሆኑት ምሁራን በኢትዮጵያ አብዮታዊ ሁኔታ እንዳለና መሪ ፓርቲ ለመመስረት የሚያስችል ሁኔታ እንዳለ አስቀድመው አመላክተው ነበር። በተለይም ደግሞ በወቅቱ የለውጥ አብዮት ከብዙ ትውልድ በኋላ መነሳት ያለበት ጉዳይ ነው በሚል በአንዳንዶች በተለይም መኢሶንን በፈጠሩት ቡድኖች ሲተናገድ የነበረውን የተሳሳተ ሐሳብ በመቃወምና በሀገራችን ለውጥን ያረገዘ ሁኔታ አለ መታገል ይቻላል በማለት በኢህአፓ ዙሪያ የተሰባሰቡት ምሁራን ሲያቀርቧቸው የነበሩት የመከራከሪያ ሐሳቦች ድምዳሜዎች አርቆ አስተዋይነትና ጥልቅ ግንዛቤን ያካተቱ እንደነበር የሚታበል አይደለም። የካቲት 66ቱን ህዝባዊ አመጽ የወለደው ለበርካታ ዓመታት ተጠራቅሞ የነበረው የህዝብ ብሶትና በደል ነው። ፍንጭና ምልክቱም ቀደም ብሎ የታየ ነው። እነበላይ ዘለቀ፣ መኮንን ነጋሽ፣ ታከለ ወልደ ሐዋርያት ተቃውሞ፣ እነመንግስቱ ንዋይ የመንግስት ግልበጣ ሙከራ፣ በጎጃምና በባሌ በአሩሲ የተደረጉት የአርሶ አደር አመጾች፣ ሰራተኛውና የመምህራን ተቃውሞዎች፣ የተማሪዎች አመጾች፣ የወሎ ረሃብ ያስከተለው እልቂትና በህዝብ ላይ ያሳደረው ቁጭት የካቲት 66ቱን አብዮታዊ እንቅስቃሴ ውልደት የተነበዩ መሆናቸው አከራካሪ አይደለም። የካቲት 66 እንቅስቃሴ በየካቲት ወር ውስጥ ፈንድቶ በየካቲት ወር ውስጥ ብቻ የተደመደመም አልነበረም። በየካቲት 11-1966 ዓ.ም ተጀምሮ ስፋት፣ ግለትና ጥንካሬን ደረጃ በደረጃ እያገኘ ያደገው ይህ ህዝባዊ አብዮት የተለያዩ የህብረተሰብ ክፍሎችን አስተባብሮና አካቶ ከሰባት ወር በላይ የፈጀ ጊዜ የተቃውሞና እንቢተኝነት አመጽ በማካሄድ በመስከረም 67 ዓ.ም ለአጼው መገርሰስ ምቹ ሁኔታን ፈጥሯል። የካቲቱን እንቅስቃሴ በኢትዮጵያ ታሪክ ውስጥ ልዩ ምዕራፍ የሚያስፈጣውና ታሪካዊ የሚያደርገው በደል የደረሰበት የህብረተሰብ ክፍል ሁሉ ጥቅሙን ለማስጠበቅና መብቱን ለማስከበር በአንድ ላይ መነሳቱና የበደሉ ምንጭና አራማጅ የሆነውን አስከፊ አገዛዝ ለማስወገድ ቆርጦ መነሳቱ ነው። የተወሰኑ የህብረተሰብ ክፍሎች የተጀመረው ይህ አብዮታዊ እንቅስቃሴ በመልእክቱ ስፋትና ጥራት፣ በትግሉ ጽናትና ተከታታይነት አንዱ ለሌላው ተምሳሌት ሆኖ በርካታውን የህብረተሰብ ክፍል ሊስብና ሊያካትት መቻሉ በታሪክ ውስጥ ጎላ ያለ ቦታ የሚይዝ ነው። የካቲት 66ቱ ህዝባዊ እንቅስቃሴ ያነሳቸው ጥያቄዎችና የታገለባቸው መፈክሮች የተለያዩ ህብረተሰብ ክፍሎችን መብትና ጥቅም ማስጠበቅን ከሚመለከቱና ለማህበረሰባዊ ልዩ ልዩ ችግሮች መፍትሄ ከሚሹ ጥያቄዎች ጀምሮ ስር ነቀል የስርዓት ለውጥን እስከ መጠየቅ የደረሱ ጥያቄዎች ሲሆኑ ግንባር ቀደምትነት ተዋናይና ተሳታፊ የነበሩትም ከሞላ ጎደል ከሁሉም ህብረተሰብ የተውጣጡ እንደነበር ግልጽ ነው። ሰራተኛው የደሞዝ ጭማሪ፣ የሥራ ሁኔታዎች መሻሻል፣ ያሰሪና የሰራተኛ ህግ መከበርና የመሳሰሉትን ጥያቄዎች ይዞ ታግሏል። 1965 ዓ.ም ተመረተ ተጀምሮ የነበረው የባንክ ሰራተኞች አድማ ሌሎች ድርጅት ሰራተኞች ተዛምቶ የነበረ ሲሆን ጥያቄዎቹ ይዘታቸውና አድማታቸው ሰፍቶ አብዛኞቹን ሰራተኞች ያካተተ አድማ በየካቲት 66 በኢጣማ አማካይነት ሊደረግ ችሏል። ይህም የሰራተኞች አድማ በወቅቱ ስልጣን ላይ የነበረውን ክፍል ቀስሙን ሰብሮታል፣ አርበድብሎታል። መምህራን የደሞዝ ጭማሪና እንዲሁም በወቅቱ የደሃውን ልጅ ከከፍተኛ ትምህርት የሚያግደውና ሴክተር ሪቪው በሚል ስም ተወጥኖ የነበረውን አግላይ ፖሊሲ እንዲሻር በመጠየቅ ታግለዋል። አርሶ አደሩ በተለያዩ ቦታዎች በሐረር በጭላሎ ወዘተ መሬት ላራሹ እንዲሆን፣ ጭፈኝነት እንዲቆም ወዘተ አመጽ አካሂዷል። ለዓመታት በተማሪዎችና በሌሎች አብዮታውያን ሲጠየቅና ትግል ሲካሄድበት የነበረው የመሬት ላራሹ መፈክር በየካቲት 66 እንቅስቃሴ ያጎለበተና ያጠናከረ መፈክር ነበር። ታክሲ ነጂዎች የቤንዚን ዋጋ በመጨመሩ የሥራ ማቆም አድማ ሲያካሂዱ፣ በተለያዩ ዕቃዎች የዋጋ ክሽበት፣ የትራንስፖርት ዋጋ ጭማሪን ጨምሮ ሲሰቃይ የነበረው ሰፊው ሕዝብ ተመሳሳይ ጥያቄ በማቅረብ ከታክሲ ነጂዎች ጎን መሰለፉ የካቲቱን ሕዝባዊ እንቅስቃሴ ነዳጅ ሆኖ አቀጣጥሎታል። ቄሶች ለደሞዝ ጭማሪና ለኑሮ ሁኔታ መሻሻል ጥያቄዎች ሲያቀርቡ፣ የሙስሊሙ ህብረተሰብ ከክርስቲያንና ከሌሎች እምነት ተከታዮች ወንድሞቹ ጋር በመሆን የሃይማኖት እኩልነት እንዲኖር፣ መንግስትና ሃይማኖት እንዲለያዩ፣ የሙስሊሙ በዓላት በብሔራዊ ደረጃ እንዲከበሩ የሚሉትን ጥያቄዎች በማንገብ ታግሏል። በታህሳስ 66 ቦረና በነበረው ጭቁን ወታደር የኑሮ ሁኔታ መሻሻልና የደሞዝ ጭማሪ ጥያቄዎችን በማንሳት የተጀመረው አመጽ ወደ አዲስ አበባው አራተኛ ክፍለ ጦርና ወደ አየር ኃይል አባላት ቀጥሎም አስመራ ወደሚገኘው ሁለተኛ ክፍለ ጦር ተዛምቶ የነበረው የፊውዳል ስርዓት ለማርበድበድ ችሏል። በተለይ የሁለተኛ ክፍለ ጦር ወታደሮች ባቀረቡት የ23 ነጥብ ጥያቄዎች ውስጥ የአስተዳደር ለውጥ ጥያቄ የተካተተበት ስለነበር ህዝባዊ አመጹ አድማሱ ሰፍቶ እንዲቀጣጠል አስተዋጽኦ አድርጓል። ተማሪዎች መሬት ላራሹ ይሰጥ፣ የሰራተኛው መደብ ጥቅም ይከበር፣ የብሔርና የጾታ እኩልነት ይስፈን፣ እንዲሁም የባላባታዊ አገዛዝ ተወግዶ ህዝባዊ መንግስት ይመስረት የሚለውን መፈክር በማንገብ ተቃውሞ አሰምተዋል፣ አመጹንም አንቀሳቅሰዋል። ከዓመታት በፊት የጀመረው የተማሪዎች የተቃውሞ እንቅስቃሴ የአጼውን መንግስት መለኮታዊነት የሸረሸረ፣ የህዝብ ተስፋና የትግል ስሜት እንዲንሰራራ ያደረገና ለየካቲት 66 እንቅስቃሴ እርሾ የነበረ መሆኑ ግልጽ ነው። የህዝብ መብትና ጥቅም ይጠበቅ፣ መሬት ለአራሹ ይሁን፣ ዴሞክራሲያዊና ህዝባዊ ስርዓት ይመስረት የሚሉት የተማሪው የህይወት መስዋዕትነት ጭምር በመክፈል ለረጅም ጊዜ ሲታገልላቸው የነበሩ ጥያቄዎች የካቲት አብዮት ደማቅ አካል ነበሩ። የወቅቱ ተማሪዎችና ወጣቶች ዛሬ አንዳንድ የግል ጥቅማቸውን ያስቀደሙና ሌላ አጀንዳ ያላቸው ሊከሷቸው እንደሚሞክሩት በሻቢያና በጀብሃ ወይም በውጭ ኃይሎች አጀንዳ ሲሽከረከሩ የነበረ ሳይሆን የደሃው ወገናቸው በደል ያንገበገባቸውና የቆጠቆጣቸው፣ መንፈሳቸውን የረበሻቸው ከአንድ ጎሳ ወይም ቋንቋ ተናጋሪ ሳይሆን ከሁሉም ብሔረሰብ የተውጣጡ ለህዝብ ልዕልና፣ ለአገር ሉዓላዊነት፣ ለአንድነትና ለእኩልነት ራሳቸውን አሳልፈው ለመስጠት ዝግጁነታቸውን ያስመሰከሩ፣ አገር በቀል ዓላማ ይዘው የተነሱ የአገሪቷ ውድ ልጆች ነበሩ። በአምሳዎቹ መጀመሪያ ላይ ስርዓቱን በመቃወም የጀመረው የተማሪው ትግል በየካቲት 66 ህዝባዊ እንቅስቃሴ ውስጥ ግንባር ቀደም ሚና የነበረው መሆኑ አከራካሪ አይደለም። ከተማሪው እንቅስቃሴ አብራክ የተወለዱ በህቡዕ የተደራጁ እንደ ኢህአፓ አይነት የፖለቲካ ድርጅቶችም በወቅቱ ገና ጨቅላ ስለነበሩ የካቲቱን ህዝባዊ አብዮት መርተው ዳር ሊያደርሱት ባይችሉም እንቅስቃሴው ትክክለኛ አቅጣጫ እንዲይዝ ተሰባስቦ እንዲጠናከር እንዲሁም ጥያቄዎቹ ከግልና ክልላዊ ጥያቄዎች ወጣ ብለው በአገር አቀፍና በስር ነቀል ለውጥ ላይ እንዲያተኩሩ በማድረግ በኩል ያደረጉት አስተዋጽኦ ቀላል ግምት የሚሰጠው አይደለም። የየካቲቱን እንቅስቃሴ ልዩ ከሚያደርጉት ጉዳዮች ውስጥ አንደኛው ሁሉንም ኢትዮጵያዊ ያካተተ እንቅስቃሴ መሆኑ ነው። በጾታ፣ በዕድሜ፣ በቀለም፣ በቋንቋ፣ በጎሳ፣ በሃይማኖት፣ በሙያ፣ በስራ መስክ፣ በመደብ፣ በመንደር፣ በክልል ወዘተ ልዩነት ሳይኖር ሁሉም ዜጋ የተሳተፈበት እንቅስቃሴ ነበር። ሴት ወንዱ፣ ወጣትና ሽማግሌው፣ ሰራተኛው፣ መምህራን፣ የቢሮ ሰራተኞች፣ ታክሲ ነጂዎች፣ አርሷደሮች ስራቶች በዝቅተኛ ስራ ላይ ያሉ ዜጎች ዲስትሮች በተለያዩ እርከን ላይ ያሉ ወታደሮች የተለያዩ ብሔረሰብ አባላት የተለያዩ የሃይማኖት ተከታዮች የተለያዩ ቋንቋ ተናጋሪዎች ወዘተ በእንቅስቃሴው ተሳትፈዋል ተቃውሟቸውን አሰምተዋል ታግለዋል መስዋዕትነት ከፍለዋል እነዚህ ወገኖች የተባበረ ትግል ነው የባላባቱ ስራት ተወጥሮ በመጨረሻም ሊገረሰስ የቻለው የካቲቱ ህዝባዊ አመጽ በዋና ከተማዋ ተቀጣጥሎ ይስፋፋ እንጂ በአዲስ አበባ ላይ ብቻ የተወሰነ አልነበረም አገር አቀፍ ይዘት ነበረው በተከታዮቹ ሳምንታትና ወራት ህዝባዊ እንቅስቃሴው ወደ ጅማ ከፋ መቂ ሸዋ ባሌ ጎባ ባሌ አዲውግሪ ኤርትራ ድሬዳዋ ሐረር ደሴ ወሎ አክሱም ትግራይ እንዲሁም ሌሎች ቦታዎች በመዛመት ስርዓቱን አናግቶታል በተለይም ጅማ ውስጥ ነዋሪው ህዝብ ኮሚቴ በማቋቋም የጸጥታዎችን በማስወገድና አስተዳዳሪውን በማባረር ጊዜያዊ የሆነ ህዝባዊ አስተዳደር በመመስረቱ የህዝብ ቁጣና ኃይል የማይበገር መሆኑን አስመስክሯል የእንቅስቃሴው አገር አቀፋዊነት ለየካቲት አብዮት አንዱ ጠንካራ ገጽታው ነው የካቲትን ልዩ የሚያደርገው ሁለተኛው ገጽታ በእንቅስቃሴ ውስጥ የተነሱት ጥያቄዎችና ትግል የተካሄደባቸው መፈክሮች ጊዜያዊ ጥቅምን ማስጠበቅና ችግሮችን መቅረፍ ከሚሉት ውሱን ጥያቄዎች ሰፍተው ስር ነቀል የስርዓት ለውጥንና ዲሞክራሲያዊ ህዝባዊ መንግስትን ጥያቄዎች ያካተቱ መሆናቸው ነው ከለልተኛና ግላዊ የሆኑ ጥያቄዎች በራሳቸው ክብደት ያላቸው ቢሆንም የስርዓት ለውጥ ለማምጣት በኩል የሚኖራቸው ሚና ኢምንት ነው እንዲያውም የስርዓቱ መሪዎች ለማስታገሻ አንዳንዶቹን ጥያቄዎች ሊመልሱ ይችላሉ በታክሲ ነጂዎች የነዳጅ ዋጋ ቀናሽና በወታደሮች የተጠየቀው የደመወዝ ጭማሪ የኑሮ ሁኔታ መሻሻል መልስ አግኝተው እንደነበር የሚታወስ ነው ይህም የካቲቱ እንቅስቃሴ ጠንካራ ገጽታ ነው ለውሱን ጥያቄዎች የተሰጡ ምላሾች ሳያረቋቸው የጥያቄውን አድማስ በማስፋትና በእርግጥም ለውጥ ሊያመጣ የሚችለው የስርዓት ለውጥ መሆኑን በመገንዘብ እንቅስቃሴውን ወደ ድል ሊያቀርብ የሚችለውን ጥያቄና መፈክር አንግቦ እስከ መጨረሻው ታግሏል ጥናት ያለው ስራ ግቡን ሊመታ እንደሚችል የካቲቱ እንቅስቃሴ ያስመሰከረ ሲሆን ይህም እንቅስቃሴው ጠንካራ ገጽታ መሆኑ የታወቀ ነው የተለያዩ ጊዜያት ገዢው ክፍል የተወሰኑትን ጥያቄዎች በመመለስም ሆነ የኃይል እርምጃ በመውሰድ ከስራ በማስወጣትም ሆነ በማስፈራራት እንቅስቃሴውን ለማኮላሸት ጥረት አድርጓል እንቅስቃሴው ተዋንያን የነበሩት ህብረተሰብ ክፍሎች የገዢው ክፍል በሰጣቸው ቅንጥብጣቢ መርሶች ሳይረኩ በጥቅማቸው ሳይደለሉ ወይም በሚወስዳቸው እርምጃዎች ሳይደናገጡና ተስፋ ሳይቆርጡ ኃይላቸውን አስተባብረው በስር ነቀል ለውጥ ጥያቄ ላይ አተኮረው ትግል በማካሄዳቸው ማንም አይደፍረውም ሲባልለት የነበረው ስርዓት ሊገረሰስ ችሏል እንቅስቃሴው በጥናት በመከተሩ የሥርዓቱ ተከላካይና ጠባቂ ሆኑ ሳይቀሩ የኋላ ኋላ እንቅስቃሴውን ተቀላቅለዋል ሰልፈኛውን በቆመትና በዱላ ሲደበድቡ የነበሩ በጥይት ሲገሉ የነበሩ የጸጥታ ኃይሉ አባላት ከሰልፈኛው ጋር አብረው ብሶታቸውን በሥርዓቱ ላይ ገልጸዋል ይህም የእንቅስቃሴው ጠንካራ ገጽታ ነበር ሆኖም እንቅስቃሴው ድክመት አልነበረውም ማለት አይቻልም ከላይ እንደተጠቀሰው ምንም እንኳ ህዝባዊ አብዮቱ ሁሉንም የህብረተሰብ ክፍል ያካተተ መሆኑ በግልጽ የሚታወቅ ቢሆንምና እንዲሁም በህቡ የተደራጁ እንደነ ኢህአፓ ያሉ ተራማጅ ኃይሎች እንቅስቃሴው በመሳተፍም ሆነ አቅጣጫ በማስያዝ በኩል ያደረጉት ጉልህ አስተዋጽኦ አከራካሪ ባይሆንም ወደ ተጠበቀው ግብ የሚያደርስ ጠንካራ የሆነ የተደራጀ ኃይል እንቅስቃሴውን አልመራውም በመጨረሻም ለስድስት ወር ያህል በርካታ ኢትዮጵያውያን ተንቀሳቀሱበት የታገሉበትና የተዋደቁለት አብዮት የአጼውን ስርዓት ለማዳከምና ለማስለል ቢችልም ስልጣን በህዝብ እጅ ሳትገባ በወታደሩና በታጠቀው ክፍል ልትሞጨለፍ በቅታለች በየካቲት 66 የተነሱት ጥያቄዎች መልስ ባለማግኘታቸው ላለፉት 40 ዓመታት በኢትዮጵያ ህዝብ በተከታታይ አምባገነንና ፈላጭ ቆራጭ ቡድኖች ሲጨፈጨፍ ሲበደልና ሲጨቆን ቆይቷል በየካቲት 66 የአጼውን ስርዓት በመገርሰስ ስልጣንን ከህዝብ ነጥቆ የራሱ ያደረገው የወታደሮች ጥርቅም በመጀመሪያ ራሱን ጊዜያዊ ወታደራዊ ደርግ በኋላም ኢተፓ ብሎ በመደራጀት በሚሊዮን የሚቆጠሩ ኢትዮጵያውያንን ጨፍጭፎ ህዝቡን አሰቃይቶና አደህይቶ ሀገሪቷንም የጦርነት አውድማ አድርጎ ከቆየ በኋላ የባዕዳንን ትብብርና ድጋፍ ባገኙት በወያኔና በሻዕቢያ ድል ሆኖ ከስልጣን ሊወገድ ችሏል ግን የተካው ወያኔም አገሪቷን በጎሳ ክልሎች ከፍሎ የአንድ ዘር የበላይነትን በማስፈን የህዝቡን መብት ገድቦና አፍኖ የአገሪቷን ሀብት በመመዝበር ህዝቡን እያሰቃየ አለ የካቲት ዋነኛውና ውስጣዊ ባህሪው እዚያን ወቅት ያቀጣጠለው ትግል ሕያው ሆኖ መኖሩ ነው። በየካቲት 66 ሕዝባዊ አብዮት ወቅት ሕዝቡ ሕዝባዊ መንግሥት ይመስረት፣ ዴሞክራሲያዊና ሰብአዊ መብቶች ይከበሩ፣ መሬት ለአሹ ይሁን፣ ጭሰኝነት ይወገድ፣ ብሔርና ብሔረሰቦች እኩልነት ይኖር፣ መንግሥት በሃይማኖት ሃይማኖት በመንግሥት ውስጥ አልቃ ይግባ፣ የሃይማኖቶች መብት እና ነጻነት ይከበር፣ ሙስናና በሥልጣን መባለግ ይወገድ፣ ነጻ ትምህርትና ሕክምና ለድሃው ይሰጥ፣ የሸቀጦች ዋጋ ቁጥጥር ይኑር የሚሉትን ዋና ዋና መሠረታዊ ጥያቄዎች በመጠየቅ ታግሏል። እነዚህ ጥያቄዎች አሁንም ፈጠው ያሉ መሆናቸውን ለመረዳት አዋቂነት አይሻም። ዛሬም ሥልጣን ከሕዝብ የሚመነጭበት ሁኔታ አልተፈጠረም። ወያኔ በይስሙላና በማስመሰያ ምርጫ ሥልጣን ላይ ወጣው ቢልም ዛሬም ሥልጣን በሕዝብ በተመረጠና ሕዝብ በሚቆጣጠረው ክፍል ሳይሆን ከአንድ ብሔር በተውጣጣ አፋኝና አምባገነን ቡድን እጅ ነው ያለው። ዛሬም የሕዝቡ ዴሞክራሲያዊና ሰብአዊ መብቶቹ እንደተጣሱ ናቸው። ዛሬም የንግግር፣ የጽሑፍ፣ የመሰብሰብ፣ የመደራጀት፣ ሰላማዊ ሰልፍ የማድረግ ነጻነቶች ገደብ እየተጫነባቸው አሉ። ዛሬም ወያኔን መተቸትና መቃወም ያሳስራል፣ ያስቀጣል፣ ከሥራ መባረር ያስከትላል። ከሰላሳ ሺህ በላይ የሚሆኑትንና በእስር እየማቀቁ ያሉትን ጋዜጠኞች፣ የፖለቲካ ድርጅት መሪዎች፣ ተማሪዎች፣ ሠራተኞችና አርሶ አደሮች ለአብነት መጥቀሱ ጉዳዩን አሳሳቢነት ያረጋግጣል። ዛሬም የአንድ ቡድን አምባገነንነት እንጂ የሕግ የበላይነት የለም። ዛሬም መሬት ለአርሶ አደሩ አልሆነም። ወያኔ በመንግሥት ስም መሬትን በቁጥጥሩ ሥር አድርጎ የሚበዘብዘው ሳይበቃ አርሶ አደሩን ከመሬቱ ላይ በማባረር ለባዕዳን ባለሀብቶች መሬትን መጨፍጨፍ ከጀመረ ዓመታትን አስቆጥሯል። እንዲያውም አገሪቱን ለውጭ ከበርቴዎች የመሬት ቅርምት ገነት አድርጎላቸዋል። ጎረቤት አገሮችም ለፖለቲካና ለሌሎች ጥቅሞች ሲል መሬትን አሳልፎ ይሰጣል። ዛሬም ብሔርና ብሔረሰቦች መብታቸው ተጠብቆ በእኩልነትና በአንድነት እንዲኖሩ አልተደረገም። ብሱኑ ከአብራክ የወጣነን ለአንተ ጥቅም የቆምንና የመብት ተከላካይነን በሚሉ ቡድኖች እየተበዘበዙ እየተረገጡና እየተበደሉ ይገኛሉ። በአንድነት ተነስተው መብታቸውን እንዳያስከብሩ መካከላቸው ጥላቻና መራራቅ እንዲፈጠር በረቀቀ ዘዴ መርዙን እየረጨ ይገኛል። ዛሬም ወያኔ የሃይማኖት ተቋሞችን በቁጥጥሩ ስር አድርጎ የሥርዓቱ መጠቀሚያና አገልጋይ ለማድረግ የሚወጥናቸውና በተግባር የሚያውላቸው እኩይ ተግባሮች በገሃድ የሚታዩ ናቸው። የኦርቶዶክሱን ሃይማኖት ፓትርያርክ ከመመደብ ጀምሮ ተቋሙን ከታች እስከ ላይ ለመቆጣጠር የፈጸመው ድርጊትና እንደ ዋልድባ አይነቱንና ሌሎች የቤተ ክርስቲያን ንብረቶች ለመዝረፍ ያደረገው ጥረት የክርስቲያን ተከታዮችን ጥላቻና ተቃውሞ ያስከተለበት ሲሆን የእስልምናውን ሃይማኖት ተቋም በራሱ ደጋፊዎችና ካድሬዎች ለመቆጣጠር የወሰዳቸው እርምጃዎችና ያካሄዳቸው የአፈና ተግባሮች የሙስሊሙ ወገኖቻችንን ተቃውሞ በመቀስቀስ ከፍተኛ ትግል እያካሄዱበት ይገኛል። ዛሬም የአገሪቷ አንጡራ ሀብት ስልጣን ላይ ባሉት የወያኔ ዘረኛ ቡድን አባላትና አሽከሮቹ እየተበዘበዘ ነው። የወያኔ ቀንደኛ አባላት ኤፈርት በሚባለው የማፊያ ድርጅት አማካይነት እንዲሁም ቀጥታና ተዘዋዋሪ በሆኑ ሌሎች መንገዶች የአገሪቷን ሀብት ምንጥር አድርገው እየዘረፉ ሲሆን የተለያዩ የአስተዳደር የስልጣን እርከን ያሉ አባላትና ተባባሪ አሽከሮች በሙስናና በዝርፊያ አገሪቷንና ሕዝቧን እያራቆቱ ይገኛሉ። ዛሬም የትምህርት ይዞታውና የሕክምና አገልግሎት በጣም በዝቅተኛ ደረጃ ላይ ነው። ዛሬም ሕዝባችን በእቃዎች ዋጋ ግሽበት፣ በኑሮ ውድነት፣ በአገልግሎት ማለትም መብራት፣ የመጠጥ ውሃ ወዘተ እጥረት እየተሰቃየ ይገኛል። በአጠቃላይ የዛሬ 40 ዓመት የሕዝብ ብሶት ሁነው ሕዝቡን አስቆጥተውና አሳምፀው የአጼውን ሥርዓት እንዲገረሰስ ያደረጉት ጥያቄዎች በአሁኑ የአገራችን ሁኔታ ሕያው ሆነው ይታያሉ። ለ23 ዓመት ሲጠራቀም የቆየው የሕዝብ ብሶት ዛሬ ወደ ጣሪያው እየተጠጋ ነው። የሕዝብ በደልና ብሶት፣ የሕዝብ እንባና ዋይታ እየተከማቸ ከሄደ የሕዝብን ቁጣና ዓመፅ ማስከተሉ የማይቀር መሆኑን ከዓለም ታሪኮች ተሞክሮዎች ሌላ የአገራችን የካቲት 66ቱ ሕዝባዊ አብዮት አረጋግጦልናል። የሕዝብን ቁጣ ሊያበርድ ብሶቱንም ሊያሟሽሽ የሚችል ሁኔታ እስካልተፈጠረ ምንም እንኳ ቀንና ጊዜውን መተንበይ ባይቻልም ዳግማዊ የካቲት መምጣቱ አይቀሬ ነው። የተበደለ ሕዝብ ማመፅ ምርጫው ብቻ ሳይሆን ግዴታውም ስለሆነ በደልና ችግር ሲበዛበት፣ ሁኔታው ሲጠብበት አመፅ ማካሄዱ የሚጠበቅ ነው። በየቦታው የሚደረጉት የተቃውሞ ሰልፎች፣ ስብሰባዎች የጸሎት ቤቶች በትምህርት ቤቶች በመስሪያ ቤቶች ወዘተ የሚገለጹት የህዝብ ሮሮዎችና ብሶቶች በጋዜጣ በበራበሪ ወረቀቶች የሚጻፉ የተቃውሞ መልእክቶች በየአደባባዩ የሚጻፉት መፈክሮች በከተማና በገጠር የሚታዩት የእንቢታ እንቅስቃሴዎች ለመጪው አረዳ አንቀጥቀጥ ህዝባዊ አመጽ ፍንጮችና ምልክቶች ናቸው ቢባል ከእውነት የራቀ አነጋገር አይሆንም። ህዝባዊ አመጽን መተንበይና በፈለጉት ጊዜ መረኮስ ባይቻልም የህዝቡ ብሶት እንቅስቃሴ ማጠናከርና ከየካቲት 66ቱ ህዝባዊ አመጽ ድክመትም ሆነ ጥንካሬ ትምህርት በመቅሰም ህዝባዊ እንቅስቃሴው ግቡን እንዲመታ ማድረግ ለሀገርና ለወገን ከሚያስቡ ታጋይ ዜጎች የሚጠበቅ ግዴታ ነው። በተለያዩ አካባቢዎች የሚካሄዱትን ህዝባዊ እንቅስቃሴዎች ማጠናከር ማቀናበርና ወደ ግብ እንዲያመሩ ማድረግ ጊዜው የሚጠይቀው ግዳጅ ነው። የካቲት 66 አብዮት ከተወለደ ቅርሶች መካከል አንደኛው ኢትዮጵያ ህዝብ በድሜ በጾታ በቋንቋ በብሔረሰብ በሃይማኖት ወዘተ ሳይለያይ እጅ ለእጅ ተያይዞ በአንድ ላይ በጥራቱ ላይ መነሳቱ ነው። ያንዳንዱ ልዩነቶችን በሁለተኛ ደረጃ አስቀምጦ አንዱ ቁስል አንዱ እየተሰማው ብሶታችሁ ብሶቴ ነው ችግራችሁ ችግሬ ነው ብሎ ከሌላው ጋር እጅ ለእጅ ተያይዞ የጋራ ጠላት በሆነው ስርዓት ላይ መነሳቱ የህዝብን ትስስርና አንድነት አጠናክሯል፣ ክንዱንም አፈርጥሟል። ወያኔ በስልጣን ኮርቻ ላይ ተቀምጦ ኢትዮጵያን መቦጥቦጥ እንዲያመቸው ሀገሪቷን በቋንቋና በብሔረሰብ ከፋፍሎ አንዱን በሌላው ላይ ያንዱን እምነት ተቋም በሌላው ላይ ወዘተ በማስነሳት በየጊዜው የሚጎነጉነውንና የሚገምደውን የሴራ ገመድ በጣጥሰን አንድነታችንን አጠናክረን የጋራ መዳያችን የጋራ ጠላታችን በሆነው በዚሁ የወያኔ ቡድን ላይ መነሳት ይጠበቅብናል። በአሁኑ ጊዜ መከፋፈልን ማስወገድና ክንድን ማስተባበር አስፈላጊነቱ የማይታበል ነውና ይህ እውን ይሆን ዘንድ በህዝብ ጎራ ውስጥ ሆነው ክፍፍልን የሚያነግሱትን ማጋለጥና ከጥቅም ውጭ ማድረግ ወሳኝ ነው። አንድነታችን ተጠብቆ ትግላችን ሊሰምር የሚችለው በቋንቋ በብሔረሰብ በዘር በሃይማኖት ወዘተ አለመለያየታችን ብቻ ሳይሆን ወያኔን ከመጣበት ህብረተሰብ ነጥረን ተጠያቂ ስናደርገውና ቡድኑን ብቻ ኢላማ አድርገን ስንረባረብ ነው። የካቲት 66ቱ አብዮታዊ እንቅስቃሴ የአመራር ክፍተት ስለነበረ የህዝብ ትግል ኢላማውን ለመምታት አልቻለም። ስልጣንም በህዝብ እጅ ሳትገባ በሌላ አፋኝና ጨቋኝ ኃይል ልትወሰድ ችላለች። በመጪው ዳግማዊ የካቲት የህዝብ ትግልና መስዋዕትነት ከዳር እንዲደርስ ፍሬ እንዲያፈራ የተደራጀ የተጠናከረ ቁርጠኛና አስተዋይ የሆነ አስተባባሪ አቅጣጫ ሰጪ አመራር ለመስጠት መዘጋጀት አለበት። በአሁኑ የኢትዮጵያ ሁኔታ ይህ ኃላፊነት የሚወድቀው በአንድ ድርጅት ወይም ቡድን ላይ ሳይሆን ሀገሪቱን ሉዓላዊነት ለመጠበቅ እና ህዝቧንም የስልጣን ባለቤት ለማድረግ ቆርጠን ተነስተናል፣ አደራጅተናል፣ እንመራለን በሚሉ የፖለቲካ ድርጅቶች ላይ ሁሉ ነው። የጊዜው የሚገኙ ድሎችም ሽንፈት እንዳያጋጥማቸውና የህዝብን ስሜት እንዳያቀዘቅዙ ህዝባዊ ኃይል ማዘጋጀትም የማያልፉት ግዳጅ ነው። ደጋግመን እንደገለጽነው ተደራጅተናል፣ ትግሉን ለመምራት ብቃት አለን የሚሉ የፖለቲካ ድርጅቶች አቋማቸውን አስተካክለው ጽናትና ይበገሬነትን ተጎናጽፎ በጥቃቅን ልዩነቶች ሳይለያዩ በጥቅማጥቅምና በአጭር እይታ ሳይታለሉ ኃይላቸውን አስተባብረው አይቀሬውንና መጪውን ህዝባዊ አብዮት ለመምራትና የህዝቡን ትግል ከዳር ለማድረስ ከፍተኛ ጥረት ማድረግ ይጠበቅባቸዋል። የሚተባበር እስካለ ድረስ ኢህአፓ ከዚህ በፊት በተደጋጋሚ በተግባር እንዳስመሰከረው ሁሉ አሁንም ለመተባበርና የሚፈለገውንና የሚጠበቀውን መስዋዕትነት ለመክፈል ዝግጁነቱን በተደጋጋሚ ገልጿል፣ አሁንም ይገልጻል። ይህንን ክፍተት ለመሙላት በኢህአፓ በኩል ከምንጊዜውም በበለጠ በሚቻለው ሁሉ ጥረት ለማድረግ ቆርጦ የተነሳ ሲሆን በአገር ቤት በተከታታይ እያደረጋቸውና አሁንም እያከናወናቸው ያሉት የቀስቀሳና የማደራጀት ስራዎች ለዚህ ምስክሮች ናቸው። ሶትና ቁጣ የሚቀሰቀሰው የህዝብ ኃይል የወታደርና የመሳሪያ ጋጋታ የሚቋቋመው አለመሆኑን የካቲት 66 እና ሌሎች የዓለም አብዮቶች ያስመሰከሩ ስለሆነ በዳግማዊ የካቲትም ይህ እንደሚደገም በእርግጠኝነት መናገር ይቻላል። ቁርጠኛና ትክክለኛ አመራር ካገኘም ስልጣን ከህዝብ የሚመነጭበት ስርዓት እውን እንደሚሆን ጥርጥር ሊኖር አይገባም። በህዝብ ትግልና መስዋዕትነት ዳግማዊ የካቲት እውን ይሆናል።
የጀግና ነው ቤቱ ከዘረዳው ተዋቆ ተማግሮ የተሰራበት የወገን ነው ምድሩ የጀግና ነው ቤቱ የተነቃቀለው አጥሩ በድፍረት የተደረመሰው ጎጆ አፈር ቤት ጎዳናው መጓዣው ያማረው በአስፋልት የጀግና ነው ደሙ የፈሰሰበት የአራት ኪሎ ሐውልት የኮሌጅ ግቢ ሽቅ 6 ኪሎ ጎዳናው የደም ነው ዘመን ያለወጠው ዝናብ ያላጠበው ደም በደም ተሰፍሮ ባናቱ ከሚያዚያን ስቶስ ከካቲቱ የሚታወስበት ተሰርቶ ሐውልቱ ተከባብሮ መኖር ተፈቃቅሮ መኖር ከቃተ ባገሩ ይጨሳል አባራው ይገለባበጣል የላሉ በስሩ ይቃጠላል እንጂ ይጨሳል አፈሩ የማን ሻጭ ከላዩ የማን ደም ተሰሩ ማን አለ በቤቱ የሚፈራ ሞት አድቦ ተቀምጦ ዝንት አለም እየየ ዝንት አለም ውርደት ያባት ሞት ታለፈ የታላቅ ወንድም የናት የህት ያጎት ይችን ቀን አንገቴን ደፍቼ ለላፋት በሚል አጉል ሰበብ በሚል አጉል ልሰት መቆየት ደግ ነው ሁሉም ታለፈና ሀገር ሞታ የናት ጭራሽ እንደገና አረንጓዴ ቢጫው ቀዩ አላማችን ተንቆ ተዋርዶ ወድቋ ጀዋያችን ያድዋው አርበኞች የማይጠው ጀግኖች የኢትዮጵያ ልጆች ወጣት ተማሪዎች ያፈሰሳችሁት ደማችሁ ተንቆ ባንዳ ሀገር ሸጠ በሰው ተደብቆ ምድሩን ተበተበው ቤቱን አፈረሰው እጃን ደተናንቆ ተከባብሮ መኖር ተፈቃቅሮ መኖር ካስከፈለ ምድር ይጨሳል አቧራው ይገለባበጣል የላዩ በስር ተዋቆ ተማግሮ የተፈራበት ጠንካራ ነው ቱቻው የታሰረበት በቀላል አይፈርስም ያገር ስሪቱ ታቆ ተማግሮ የተሰራበት ጠንካራ ነው ቱቻው የታሰረበት በቀላል አይፈርስም ያገር ስሪቱ ደደን ነጭ አፍን ትገረም